ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዝግጅት ተሳትፎ ማታ ሲመለሱ በዙሪያ ያሉ አርሶ አደሮች መንገድ ላይ ያልታወቁ ሰዎች ወሰት አድርገው ጉዳት አደረሱ። በዚህ ምክንያት ነው የአካባቢው ማህበረሰብ ቁጣ ተፈጠረና ወደ ግጭት ሄደ።
የአማራ ክልል ፖሊስ ኮሚሽነር ዘላለም ልጅ አይሆኑም ናቸው። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል።
ለሀገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ ባለኝ አቅም በልምዴ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ።
የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ ናቸው። በዛሬው ዕለት ወደ ኢትዮጵያ መመለሳቸውን አስመልክቶ ከሰጡን አጠር ያለ አስተያየት የተወሰደ ነው። በመጽሔቱ ክፍለ ጊዜ ይቀርባል።
ከምሽቱ ዜና መካከል የዩናይትድ ስቴትስ የአማካኝ ጊዜ ምርጫ ዋናውን የዜና ክፍል ይሸፍናል። ከዛ በተረፈ ካሜሩን ውስጥ ታግተው የነበሩ ተማሪዎች ከዲሬክተራቸው ጋር ተለቀዋል። በየመን በሽምቅ ተዋጊና በመንግስት ወታደሮች መካከል የሚካሄደው ጦርነት ለረዴት አቅራቢዎች ምቹ አለመሆኑ ተገለጠ የሚሉ ይገኙባቸዋል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥቅምት 28 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ብርሃን ኃይሉ ናት። ከስርጭት መሐንዲሳችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ እንደነበር ይታወቃል። በሁከቱ የሰው ሕይወት ጠፍቷል፣ ንብረትም ወድሟል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ቀደም ሲል በቅምሻው እንዳሰማናቸው ተናግረዋል። በዚህ ጥቃቱ ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትናንት መግለጫ አውጥቷል። የአማራ ብሔራዊ ክልል መንግስት ግን እስካሁን ያለው ነገር የለም እንዳልነው አብይ ርዕስ በዚህ ላይ ይዘግባል።
ካሜሩን ውስጥ የሚገኝ የአንድ ቤተ ክርስቲያን ባለስልጣን እንዳስታወቁት ዲሬክተሩን ጨምሮ ከትምህርት ቤት የተጠለፉ 79 ተማሪዎች ተለቀዋል። ጠለፋው በባሜንዳ ከተባለችው ከተማ የተፈጸመው ባለፈው ሰኞ ሲሆን ያ የሰሜን ምዕራብ አካባቢ ፈረንሳይኛ ተናጋሪ ከሆነው መንግስት ነጻ ለመውጣት የሚታገሉ እንግሊዝኛ ተናጋሪ የሆኑ ነውጠኞች የሚንቀሳቀሱበት መሆኑ ይታወቃል። ሮይተርስ የዜና አውታር ከአንድ ከፕሪስቢቴሪያን ካህን ያገኘውን መረጃ መሰረት አድርጎ ሲዘግብ የተጠለፉት ተማሪዎች ቁጥር 79 ሳይሆን 78 ነው ብሏል። ይህም የሆነው በሮይተርስ ዘገባ መሰረት ጠላፊው ሰው ተማሪ የነበረና እዚያው ከጠላፊዎቹ ጋር የቀረ መሆኑ በመሆኑም ተመልክቷል። እርግጥ ዲሬክተሩን መጠለፋቸው ተገልጧል።
አድማጮች፣ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። የዩናይትድ ስቴትስን የአማካኝ ጊዜ ምርጫ በተመለከተ ነው። ትናንት በተካሄደው የዩናይትድ ስቴትስ አማካኝ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በሕግ መወሰኛው ምክር ቤት ውስጥ የነበረውን አብላጫ መቀመጫ እንደዛ እንደያዘና እንዳሰፋ ነው። የዚህ ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸውን እንዳጠናከረላቸው ነው የተነገረው። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ 2 ዓመታት ተባብሶ እንደሚቀጥል ነው ብዙዎች የሚገምቱት። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁራን የሰጡን አስተያየት አካተን በመጽሔቱ ሰፋ አድርገን እንመለስበታለን።
በየመን የወደብ ከተማ ሆዴዳ ውስጥ በመንግስት ወታደሮችና በሽምቅ ተዋጊዎች መካከል ባለ ፍጥጫ አጣብቅኝ ውስጥ ለሚገኙ የመናውያን እርዳታ ለማድረስ ይቻል ዘንድ ዓለም አቀፉ የረድኤት ድርጅት መተላለፊያ ኮሪደር መጠየቁ ተገለጠ። መንግስት ያልሆኑ የረድኤት ድርጅቶች እንደገለጹት በሁለቱ ተፋላሚ ወገኖች ግጭት ምክንያት ከክሊኒኮቹ አንዱ ውድመት ደርሶበታል። ይህ ፍልሚያ የሚካሄድበት የሆዴዳ ቀይ ባህር ከተማ ወደ 600 ሺህ ያህል ሕዝብ መኖሪያ መሆኑም ተገልጧል። በዓለም አቀፉ ቀይ መስቀል ኮሚቴ መግለጫ መሰረት ከከተማው ትልቁ ሆስፒታል የሚገኘው ጦርነቱ የሚካሄድበት ግንባር ላይ ነው። ዩኒሴፍና የድንበር የለሽ ሐኪሞች ቃል አቀባዮች በመንግስቱና በሽምቅ ተዋጊዎች መካከል የሚካሄደው ጦርነት ሲቪሉ ማህበረሰብ ከሚኖርበት አካባቢ የተቀራረበ ከመሆኑም በላይ ለእርዳታ አቅርቦቱም በጣም አዳጋች ሁኔታ እንደፈጠረ ገልጠዋል።
የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ውስጥ ከአንድ የሰሜን ኮሪያ ባለሥልጣን ጋር እንደሚገናኙ የተያዘው ቀጠሮ ለሌላ ቀን መዛወሩ ተገልጧል። ስብሰባው በሌላ ቀን የሚካሄደው ከማለት ውጭ ጉዳይ ሚኒስቴር የሰጠው ማብራሪያ የለም። ፕሬዚዳንት ትራምፕም ከሰሜን ኮሪያ ጋር የሚደረገው ውይይት በሁለቱ አገሮች መካከል ያለውን ግንኙነት የተመለከተ ነው ማለታቸው ይታወቃል።
የዩናይት ስቴትስና ኢራን ወደብ ላይ ሊጣል የነበረው ማዕቀብ በማንሳቷ የአፍጋኒስታን ባለስልጣናት ውሳኔውን አወደሱ። በፕሬዚዳንት ዶናልድ ትራምፕ አስተዳደር በትናንትና ዕለት የተሰጠው ውሳኔ ከአፍጋኒስታን ጋር የሚያገናኘውን የባቡር ሀዲድ ለመዘርጋት እንደሚያስችል ታውቋል። በተጨማሪም በጦርነት በደቀቀችው ሀገር ከኢራን የነዳጅ ውጤት ወደ አገሯ እንዳታስገባ እድሉን እንደሚፈጥርላት ነው የተገለጠው። ፕሬዚዳንት አሽራፍ ጋሃኒ ከዩናይትድ ስቴትስ መንግስት ጋር ላለፉት 6 ወራት መስራታቸውን፣ ይህን ግብ ለማድረስ የበኩሉን አስተዋጽኦ ማድረጉንም አስታውቀዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበንን በዓለም ዜና የጀመረው መደበኛ ፕሮግራም በ19ና በ25 ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች፣ ወደሚቀጥለው አብይ ርዕስ ነው ምናለ።
ከዚያ በፊት ግን ታዲያ አዲሱ ለቅሻ ተከታዩ
We have a responsibility to find our common ground where we can, stand our ground where we can.
በጋራ መስራት በምንችልባቸው መስኮች አብረን የመስራት፣ በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል።
We as conservatives, being led by President Trump, we've got to prove why our way of thinking.
እኛ በፕሬዝደንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች የኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሰራ፣ ለምን ለቀሪው የአሜሪካ ክፍልም እንደሚሰራ ማሳየት አለብን።
ዋሽንግተን ዲሲ ላይ አሁን የኃይል ሚዛኑ ተለውጧል። ትናንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ይቆጣጠራል። የመጀመሪያዋ ቀድሞ በድምፅ የሰማችኋቸው የዲሞክራቷ መሪ ናንሲ ፔሎሲ ናቸው። ሁለተኛው የሕግ መወሰኛ ምክር ቤቱ አሸናፊ የኢንዲያናው ማይክ ብራውን ናቸው። ሰፊ ዘገባ ይኖረናል። ሁለተኛው አጋማሽ ጠብቆን አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ እንደነበር ቀደም ሲልም በዜናው ላይ ገልጠናል። በሁከቱ የሰው ሕይወት ጠፍቷል፣ ንብረት ወድሟል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች እንደሆኑ ሱዳን ድንበር ላይ የሚገኙ ተፈናቃዮች ይናገራሉ። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ገልጠዋል። በዚህ ጥቃት ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትናንት መግለጫ ማውጣቱ አይዘነጋም። አስቴር ምስጋናው ከባህር ዳር ተከታዮቹን ልካለች። ዘገባው የሚጀምረው የግጭቱ መነሻ ምንድን ነው ስትል አስቴር ለአማራ ክልል ለኮሚሽነር ዘላለም ልጅ አይሆኑም ላቀረበችላቸው ጥያቄ ልጅ አይሆኑም ማለት ዘላለም ልጅ አይሆኑም በሰጡት መልስ ይሆናል።
ዋነኛው መንስኤ ምንድን ነው? የጭልጋ አካባቢ የሚገኙ የአማራ ቀበሌዎች ወደ አንድ ወረዳ በመምጣት አዳኝ ሀገር ጻፎ የሚል አንድ ወረዳ የክልሉ መንግስት 2009 ዓ.ም ላይ የወሰነ ውሳኔ ነው እና በሂደት ላይ ስለነበር በ2009 የተወሰነ ውሳኔ አፕላይ ተደርጎ አሁን ወረዳው ተመሰረተ። ነገሪ ባህር የሚባል ቦታ ላይ ማለት ነው። እዚያ ላይ ዝግጅት ነበር። በዓል ነበረ። በጣም ያስተማረብ የተዘጋጀ ዝግጅት ነበር። በዚህ ዝግጅት ተሳትፎ ማታ ሲመለሱ በዙሪያ ያሉ አርሶ አደሮች መንገድ ላይ ያልታወቁ ሰዎች ተፈታድርገው ጉዳት አደረሱ። በዚህ ምክንያት ነው የአካባቢው ማህበረሰብ ቁጣ ተፈጠረና ወደ ግጭት ሄደው። ከዚህ ከተፈጠረውን ግጭት የተፈጠረውን ሁከት የተፈጠረውን ቁጣ ምክንያት ማድረግ ይለት ለማጣራት የሰሩ ኃይሎች አሉ። ራሳ የሚሰማሩ ኃይሎች አሉ። ጉዳዩን ወደ ግጭት ወደ ብሄር ግጭት ለመውሰድ ጥረት ያደረጉ ኃይሎች አሉ። የእነሱን ስም ተጨምሮበት በአንዳንድ ቦታዎች ሰዎች እየተፈጠሩ በአካባቢው ሰላም ስራ ሁኔታው እየተናጠ ያለበት ሁኔታ ነው ያለው።
በጉዳዩ ዙሪያ ሰፋ ያለ ማብራሪያ ለማግኘት ግጭት ተፈጥሮባቸዋል ወደ ተባሉ ቀበሌዎች ደወልኩ። በቅድሚያ ወደ ሽንፋ እየተባለ በሚጠራው ቀበሌ የሚኖሩ አቶ ወርቆ ተሻለን አነጋገርኳቸው።
አልፎ አልፎ የሚፈጠር ችግር ይኖራል። በእርግጥ ግን ይህን ችግር ደግሞ የአማራው ሕዝብ አይደለም የሚፈጥረው ያለ። እዚህ ነጋዴ ባህር አካባቢ ዘንድዋ የሚባል አለ፣ ወደዚህ ወደ ተሰማ ሆኗል። ነጋዴ ባህር ወደ ጭልጋ ነው መሆን ያለበት የሚሉት ነገር ነው እነሱ የመነሻ ይሆን። ስለዚህ እዛ አካባቢ ነጋዴ ባህር አካባቢ ዞኑን ለምትን ወረዳውን ለማስመረቅ ብዙ የመተማ ነዋሪዎች፣ የተለያዩ ቀበሌ ነዋሪዎች ወደዛ አካባቢ ሊሄዱ ተዘጋጅተው እያሉ እነሱ ከመኪና ጠብቀው አትሄዱም አሏቸው። እንሄዳለን፣ ወረዳውን ማስመረቅ አለብን፣ መንግስት ያመጣውን ነገር ነው መቀበል ያለብን እንጂ እኛ ወደ ጭልጋ ቢሆንም ደስ ይለን ነበር። ዞሮ ዞሮ ግን መንግስት ያደረገውን ነገር ህዝቡ አካባቢው ጋር ሂደን አብረን ማክበር አለብን ብሎ በሚሄደው ህዝብ ላይ ያው እንግዲህ ፍሩምታ ተንጎቱ ሰው ተጎዳ፣ በቁስልም በሞትም መከላከያም ደረሰ። ስለዚህ እነሱ ናቸው ትንኮሳውን እየፈጠሩ ያለው እንጂ አማራ ህዝብ እስካሁን ድረስ ምንም አይነት ችግር በእነሱ ላይ እርምጃ እስካሁን ድረስ ምንም የወሰደው ነገርም የለም። ለወደፊት የሚወስድ ያለ
ቋራ አካባቢ ደውዬ ነበር እና ወረቀት ተበትኖ ነበር ቅማንትና ትግሬ ውጡልን የሚል እና መተማም ላይ ይሄ ችግር ያለን መሰለኝ እና ይሄን እስኪ ያረጋግጡልኝ።
የቅማንቱን ህዝብ ብቻ ሳይሆን የመንግስት ሰራተኞችን የአማራውን ቢሆን ለህዝብ የማይጠቅመው ከዚህ ቦታ አይወክለንም። አማራ ቢሆን ቅማንትም ትግሬም ለህዝብ ጥሩ አገልግሎት የማይሰጠው ከዚህ ቦታ አይጠቅመንም እየተባለ ሰሞኑን ያው ይወራም ይጻፍም ነበረ። ከዛ ውጭ ግን ብሄሩ ብሄርን ለይቶ እንደዚህ አይነት ቦታ አልነበረም ብሎ ብሄር ተኮር አይደለም። ግን እነሱ አሁን በፌስቡክ በተለያየ ነገር እኛ የምናየው እየተጋነነ ዝም ብሎ አንድም ብሄር ለይቶ ብቻ የማውጣት ደግሞ ለሀገርም ለእኛም ለሁሉም አይጠቅምም።
ሰሞኑን በተፈጠረው ንብረታችን ይወደመብን አለ፣ ከቦታም ተፈናቅለናል የሚሉ ወገኖች አሉ። ይሄንን አስተውለው
እኔ ምናልባት እዚህ አካባቢ አሁን እኛ ባለንበት አካባቢ በፍጹም በፍጹም እኔ ያው ሰው ህይወት ሲነሱ ካደረሱ ጉዳት ውስጥ ሰው ንብረት ይኸው አለን እኛ አካባቢ።
የት አካባቢ ነው እርስዎ?
የተረጋጋ ነው አሁን ባለበት። እኔ ወደ ሽንፋ አካባቢ ነው መኪና ማይንቀሳቀስ በነሱ ምክንያት። እዚህ አካባቢ ንብረት የጎደለበት እንትን ያለበት የለም።
አሁን ያለበት ሁኔታው ምን ይመስላል?
አሁን ያለበት ሁኔታ መኪና እንደ ልብ አይሄድም፣ በደንብ እንቅስቃሴ የለም። በጣም አስቸጋሪ ነው ያለው አሁን። ሌላው የጥይት የምናምን ድምፅ የለም።
መቃ እየተባለ ወደሚጠራው ቦታም ደወልኩ። አቶ ሙሉጌታ እሸቱን አገኘኋቸው።
ምዕራብ ጎንደር ያው እንደሚታወቀው በአዲስ የተደራጀ ዞን ነው። ስድስት ወረዳዎች ነው ያሉት። በእነዚህ ስድስት ወረዳዎች ውስጥ አሁን በአብዛኛው ወረዳዎች ቋራ፣ ገንደዋ ከተማ አስተዳደር፣ መተማ ዮሐንስ ከተማ አስተዳደር እና መተማ ወረዳ ላይ እነዚህ ሁለቱ ቦታዎች ላይ አሁን የከፋ የዘር ማጥፋት ወንጀል እየተፈጸመብን ያለው የዘር ማጥፋት ወንጀሉ ደግሞ እየተፈጸመ ያለው ያው የመጀመሪያ ላዩ ሽፋኑ የተደራጁ የጎበዝ አለቆች እና መሰሎቻቸውን አደራጅተው የሚወስዱት የኃይል እርምጃ ነው። ሲጀምር የጀመረው የመንግስት ሰራተኛውን ነጋዴዎችን የማፈናቀል ስራ ነው የሰሩት። ከእሱም ከመስከረም 21 ጀምሮ የተደረገ ድርጊት ነው። የተደራጁ ኃይሎች መቃ ላይ መጥተው መቃ ምትባል በመተማ ወረዳ ስር የምትገኝ አንዲት የቅማንት ቀበሌ ናት ተኩስ ከፈቱ። ያንም ያው አርሶ አደሩም ተረባርቦ እነሱም ጋር እንትን ሲያደርግ የመጨረሻ መከላከያ በአጋጣሚ ችግሩ መረጃው ስለነበረን ከዛም ይሄ ሊፈጠር እንደሚችል ቀድሞ መረጃ ስለነበረ ለመከላከያ ቀድመን አቤቱታ አቅርበን ስለነበረ በአካባቢው በቅርበት ቦታ መከላከያ ስለነበረ ጣልቃ ገብቶ ጉዳዩን በእለቱ የነበረውን ችግር ያለምንም ደም መፋሰስ እልባት ሰጥቶታል፣ መቃ ላይ የነበረውን ነገር። ነገር ግን ከዚህ ገንደዋ ከተማ አስተዳደርና በመተማ ወረዳ ስር የምትገኝ ገንደዋ ብርሽ የምትባል ቀበሌ ላይ ተኩስ ተከፍቶ ያው ከሁለቱም ወገን በእለቱ ሁለት ሰዎች ሙተዋል፣ ከአማራም ከቅማንትም።
የተደራጁ የጎበዝ አለቆች ስትል እነማን ናቸው?
በዚህ ምዕራብ ጎንደር ላይ ያለውን መንግስት የሚመሩ አካላት አሉ። አሁን የታወቁ ማለት ነው፣ ሽፍታ የነበሩ ግንቦት ሰባት ተብለው ታስረው የነበሩ በምህረቱ በዚህ አሁን ባለው የምህረት አዋጅ መሰረት በምህረት የወጡ ግለሰቦች አሁን ደግሞ ይሄኛውን በዚህኛው መንገድ መንግስትን ያው መንግስትን ተክተው እየሰሩ ያሉ ማለት ይቻላል።
ከማህበረሰቡ አንዳንድ ሰዎችን እየመረጡ ምንድን ነው ምክንያቱ ብዬ በቀደም ቋራ ላይ ጠይቂያቸው ነበረ። ያሉት ምንድን ነው የህወሀት ተላላኪ ናቸው የሚል መልስ ነው የሰጡኝ።
ዛሬ ከህወሓት ጋር የተለየ ጥላቻ ስለገባ ክልሉ እኛን ወስዶ ታልጋ ሰጠንና ከህወሓት ጋር ለጠፈን። ትላንት ደግሞ ግንቦት ሰባት ጋር ለጥፎን ነበር። በአንድ ወቅት 2008-2007 ጀምሮ የግንቦት ሰባት ታልጋ ሰጥቶን የግንቦት ሰባት ተላላኪዎች ተብለን ነበር። አንድም ግለሰብ ግን የቅማንት ተወላጅ አመራር የሆነ ወይም ግለሰብ ከግንቦት ሰባት ጋር ተለጥፎ አልተገኘም። ዛሬም ማረጋግጥልሽ ነገር ምናልባት እንደ ህዝብ እንደ ኢትዮጵያዊነት ከትግራይ ህዝብ ጋር ግንኙነት ሊኖር ይችላል። ይሄ ደግሞ ኢትዮጵያዊነታችን የሚያስተሳስረን ሁላችንም በኢትዮጵያ ውስጥ የምንኖር ብሔሮች፣ ብሔረሰቦችና ህዝቦች ሊያስተሳስረን የሚችለው አንድ ሊያደርገን የሚችለው አንድ ኢትዮጵያዊነት ስለሆነ በዛ አግባብ ልንገናኝ እንችላለን። ከዚህ የዘለለ ምንም አይነት የግንኙነት መርህ የለንም ማለት ነው።
ሌላው ስማቸው እንዲጠቀስ ያልፈለጉና ከ84 ዓመተ ምህረት ጀምሮ መተማ ዮሐንስ የሚኖሩ አሁን ተፈናቅለው በሱዳን ድንበር ገላባት እየተባለ በሚጠራው ቦታ ላይ ያሉ ግለሰብን አገኘኋቸው። ተፈናቃዩ እንደሚሉት በሁከቱ የሰው ህይወት አልፏል፣ ንብረትም ወድሟል። ጥቃቱን ያደረሱት ደግሞ ጥቂት የፖለቲካ ጥቅመኞች ነን የሚሉት ቡድኖች ናቸው ይላሉ።
እነከሌ ማለት አይቻልም። ለምሳሌ እንደነ ጉንበት ሰባት ነን የሚሉ ሰዎች ናቸው እኔ በአይኔ ያየኋቸው። በይቅርታ የተፈቱ ታስሮ በይቅርታ የተፈቱ ሰዎች ነበሩበት። ቀስቃሾች ዋና በቃ መሪዎች በቃ የጎበዝ አለቃ አንድ አራት መቸው
የጎበዝ አለቆች ምንድን ነው የሚሰሩት እዛ?
በቃ መበትበት ነው። ምን ሌላ ያለ? ከተማይቱን ሰላም ማሳጣት ብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብረብ ማስከበር ሲቻል ምንም ህግ ማስከበር ቀርቶ ዝም ብሎ ተመልካች የዘራፊ ተመልካች ሆኖ ነው ያዩት። ህብረተሰቡ ጨዋ ህዝብ ነው። የኔ አላማ ስንኖር ምንም አብረህ መብላት አብረህ መጠጣት የማህበራዊ ኑሮ አብረህ ከማሳለፍ ውጭ ምንም አይተንበት ማናግም። እስቲ እስካሁን ድረስም እንዲሁ ነው። በቃ እያነባ እያልቀያይን ራሱ እያነባ እያለቀሰ ነው የሚያየት።
የሰው ህይወት ይሳጠፍታል።
አዎ፣ አንድ ሶስት ምቷል።
ሶስት ሰዎች
አንድ የክማንድ ብሔረሰብ ወደ ሁለት የክማንድ ብሔረሰብ አንድ የአማራ ብሔረሰብ መሰለኝ።
አብዛኛው ሰው ወደ ገላባት ተሰዷል የሚባል ነገር አለ።
ከሁለት መቶ ሀምሳ እስከ 300 የሚደርሳለ ከሁለቱ ብሔር ከክማንድ ብሔረሰብ ከትግራይ ብሔረሰብ
ምን የተሰደደ የት ነው ያሉት?
እዚህ ገላባት ከሚባለው የሱዳን ቦታ ቀይ መስቀል ጋር ያስተባብራቸው ነው። አሁን ንብረታችን ይዘን እንሂድ ቢባል ደግሞ ንብረት አናሳልፍም ምናምን እያሉ እንዳታሳልፉ ንብረት እያሉ የጎዛለበት ወደ ጉምሩክ እየሄዱ እየከለከሉ ነው። አሁን ህብረተሰቡ የሚጠብቀው ንብረታችን የቀረው ቃጠሎ የቀረው የቤት እቃ ያላቸው ያልተቃጠላለ እሷን እኳ ይዘን እንሂድ ነው ጥያቄው። እስካሁን ምንም መልስ አልተገኘም።
ንብረት ግን ተቃጥሏል፣ ወድሟል፣
በጣም ወድሟል። ከሀያ አምስት ሱቆች እስከ 30 ሱቆች በላይ ሆቴሎች እና ፎቶ ቤቶች አሉ። አሁን ራሱ ስብሰባ ነበረ ከንቲባ የሚመራው ከንቲባ ራሱ መከላከል አልቻለ። እኛ ጭራሽ እንዳይገቡብን ከአሁን በፊትም ሂዶ መጥተዋል፣ ስለዚህ አሁን ጭራሽ እንዳይገቡብን የሚል መልእክት ነው የሰጡት። አሁንም ንብረቱ ያላወጣ ሰው ህዝብ አለ። እኛ አመራሮች ግን ማንም መጥቶ እንደዚህ ነው ያለ አመራር ምን አይነት እንትን ነው ምን ሆናችሁ ነው ምናምን ያለን አመራር እኮ እስካሁን አላየንም።
ስንተኛ ቀናችሁ ነው?
ያው ከ26 ጀምሮ እስከ ዛሬ ማለት ነው።
ሁከቱን ተከትሎ ትላንት የትግራይ ብሔራዊ ክልላዊ መንግስት መግለጫ አውጥቶ ነበር። በትግራይ ቴሌቪዥን ጣቢያ የተላለፈው መልእክት ይዘቱ ይሄንን ይመስላል።
በተለይም በአማራ ክልል ከ28 ዓመተ ምህረት ጀምሮ የትግራይ ተወላጆች ህይወትና ንብረት ላይ የደረሰው ጉዳት ከባድና በተደጋጋሚ ህገ መንግስታዊ ጥሰት እየተፈጸመ ይገኛል ያለው መግለጫው የየአካባቢው ህዝብ አደጋውን ለመቀነስ ጥረት ባያደርግ ኑሮ ከዚህ የከፋ ጥፋት ሊደርስ ይችል እንደነበር ይታመናል። የተለያዩ አጀንዳዎች በመቅረጽ በትግራይ ህዝብ ሰላምና ደህንነት በማወቅ ዙሪያ የሚደረግ ዘመቻ አሁን ሳያቋረጥ እንዲቀጥል እየተደረገ ነው። በትግራይ ክልል ጉዳይ ላይ እጅን ከማስገባት በተጨማሪ ከትግራይ ጋር የሚያስተሳስሩ መንገዶችን በመዝጋትና የትግራይን መሬት በኃይል ለመውረር መፈለግ የመሳሰሉ ያረጁና ኋላ ቀር አስተሳሰቦችና ክፉ ተግባራትም እየታዩ ናቸው። ይህ በእንዲህ እንዳለን አሁንም ትላንት በመተማና ሌሎች አካባቢዎች ተመሳሳይ ግፍ ተፈጽሟል። ችግር በተፈጠረባቸው አካባቢዎች አንዳንድ የአማራ ክልል ከፍተኛ የስራ ኃላፊዎች አስቀድመው በማንቀሳቀስ የደረሰውን ግፍ እንዲፈጸም አመራር የሰጡ መሆኑን ታውቁም በአስቸኳይ ወደ ህግ ሊቀርብ ይገባል ብሏል መግለጫም። ሰዎች ለማህበራዊ ልማት ሊተጉ ሲገባም ለጥፋት እንቅፋተው ሌት ተቀን ሲሰሩ ማየት አሳዛኝ ሲሆን ጥፋትን በጥፋት መመለስ ግን ቀላል መሆኑን ሊሰመርበት ይገባል ብሏል። የትግራይ ህዝብና መንግስት ደግሞ ለጥፋት ሳይሆን ለጋራ ልማትና ሰላም የቆመ በመሆኑ የሁለቱን ህዝብ ወንድማማችነት የሚያጠናክሩ እንጂ የሚያፈርሱ ስራዎች የማይሰራ መሆኑን አሁንም በድጋሚ ለመግለጽ እንወዳለን ብሏል መግለጫው። ይህ ማለት ግን በህዝባችን ላይ የሚፈጸም የጥፋት ተግባሮች አይተን እንዳላየን እንሆናለን ማለት አይደለም። በህዝባችን ንብረትና ህይወት ላይ ጉዳት ያደረሱ በሙሉ እንደ ክልል መንግስት በህግ እንዲጠየቁ ጥረት የምናደርግ ይሆናል። የአማራ ክልልና የፌደራል መንግስትም ህገ መንግስቱን ያለማቋረጥ በተደጋጋሚ በሚጥሰው አካላት ላይ ህጋዊ እርምጃ ሊወስዱ ይገባል ብሏል።
የአማራ ብሔራዊ ክልላዊ መንግስት ማምሻው በድረገጹ ላይ ባወጣው መግለጫ እንዳስታወቀው በመተማና ሽንፋ አካባቢ በተፈጠረው ግጭት የአራት ሰዎች ህይወት ማለፉን ጠቁሟል። በግጭቱ ጉዳት ለደረሰባቸው ሰዎች ማዘኑን ያተተው መግለጫው አጋጣሚውን በመጠቀም ግጭቱን የህዝብ ለህዝብ በማስመሰል ከዚህ ትርፍ ለማግኘት የሚደረግ ሙከራ ፍሬ አልባ ነው ሲል ጠቅሶታል። በስተመጨረሻ በግጭቱ የወደመው ንብረትና የተፈናቀለው ህዝብ ምን ያህል ነው በማለት ኮሚሽነር ዘላለምን ጠየቋቸው።
የሚያጣራ ቡድን ልከናል። የኮሚኒኬሽን ፕሮብሌም ስለነበር መረጃው አልደረሰንም። አይ ቲንክ በዚህ አንድ ቀን ሁለት ቀን ውስጥ ይጣራ መረጃውን እንትን ይልና ዛሬ ያለውን መረጃ እንኳን ለመስጠት ከትናንቱ በተሻለ ሁኔታ አንጻራዊ የሆነ ሰላም ያለበት ሁኔታ ነው ያለው። ሁሉም አካባቢዎች ተረጋግቶበት ሁኔታ አለ። ቆሞ የነበረው የትራንስፖርት አክሰስ እንግዲህ እዛ አካባቢ ሀይዌ ያለ ኢንተርናሽናል ወይ ያለ ሱዳን ጋር የሚያገናኝ መንገድ አለ። እዛ ነዳጅ ነው የሚመጡ ኢምፖርት ኤክስፖርት ስራ የሚሰራበት አካባቢ ነው። እሱ አካባቢ አሁን የትራንስፖርት አክሰስ የጀመረበት ሁኔታ አለ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የቀዳሚዋ ማለት የቀድሞዋ የተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ ወደ ኢትዮጵያ ተመለሱ። በኢትዮጵያ በተጀመረው የዲሞክራሲ እንቅስቃሴ ለማገዝ የፈጠረው ዕድል ያበረታታቸው መሆኑን የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ዛሬ ወደ አዲስ አበባ ከመብረራቸው አስቀድሞ በተለይ ለአሜሪካ ድምፅ በሰጡት ቃል ገልጠዋል።
ወይዘሪት ብርቱካን ሚደቅሳ ከዚህ ቀደም በኢትዮጵያ የፖለቲካ የለውጥ እንቅስቃሴ የነበሩትን ተሳትፎ ተከትሎ ለዓመታት እስርና እንግልት ከተዳረጉ በኋላ ከእስር ወጥተው ላለፉት በርካታ ዓመታት በስደት ከኖሩባት ዩናይት ስቴትስ ለመጀመሪያ ጊዜ ወደ አገሮ ሊመለሱ ነው። ዛሬ የተሳፈሩበት አውሮፕላን ከመነሳቱ ጥቂት ደቂቃዎች አስቀድሞ ነው የማነጋግሮ። ለመሆኑ ከዚህ ውሳኔ ላይ እንዴት ደረሱ? የሚመለሱበትን ሁኔታና ምክንያት ለውሳኔ የበቁበትን ጨምረው ባጭሩ ቢገልጹልኝ።
አመሰግናለሁ አሉላ። አሁን አውሮፕላናችን ሊነሳ ጥቂት ደቂቃዎች ቀርቶት ነው እያናገርኩ ያለው። ለኔ በጣም ትልቅ ትርጉም ያለው ሰዓት ነው። ከምንም ነገር በላይ የሀገር ናፍቆት አለ፣ የወገን ፍቅር አለ። ከዛ ተለይቶ መኖር አንዳንድ ጊዜ ከሌሎች ስቃዮችም እኩል የሆነ ህመም ይሰጣል እና መቼ ያ እንደሚያበቃ አላውቅም ነበር። እያበቃ አግኝቼዋለሁ። በጣም ደስ ብሎኛል። ለዚህ ደግሞ ያበቃኝን አምላኬን አመሰግናለሁ። ለዚህ አስተዋጽኦ ያደረጉትንም ወገኖቻችንን በብዙ ዓመታት ውስጥ በትግል ውስጥ መስዋዕትነት የከፈሉትንም አሁን ብዙ ነገር እየጣሩ ያሉትንም በዚህ አጋጣሚ ሪኮግናይዝ አደርጋለሁ፣ አመሰግናለሁ። የሚሄድበት ምክንያት እናንተም እንደምታውቁት በእኔ ህይወት በህግም ቢሆን ከዛም በኋላ በተለያየ ሁኔታ ወገኖቼን ለማገልገል አገሬን ለማገልገል የራሴ ሙከራ ማድረግ ሰው ነበርኩኝ እና ለዛ ደግሞ በተሻለ ሁኔታ ለመቀጠል አሁንም ጥረት ለማድረግ ለሀገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ በልምዴ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያ ምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ፣ እግዚአብሔር ይመስገን።
በእርግጥ ጥሩ ቀን ይመስለኛል። ወይዘሪት ብርቱካን ካሳለፏቸው የበረቱ ፈተናዎችም በኋላ በአገር ውስጥ በተፈጠረው ሁኔታ ዛሬም የምችለውን ላድርግ ብለው መነሳቶ ጎላ ብሎ የሚሰማ ይመስለኛል። ወይዘሪት ብርቱካን በእርሶስ በኩል ግን በግሎ በምን መልኩ ነው ትኩረት አድርገው ለመስራት ለመሰማራት ያቀዱት?
የኢትዮጵያን ጉዳይ እንደሚከታተል ማንም ዜጋም እንደሚያውቀው አሁን ያለንበት ሁኔታ ከዚህ ቀደም ከነበርንበት ሁኔታ በጣም የተለየ ነው። የሚጠይቀውም አስተሳሰብ የሚጠይቀውም የትግል ሁኔታ ማለት እንችላለን በጣም የተለየ ነው እና ቀደም ሲል ከነበረበት ሁኔታ በጣም ብዙ ነፃነትን የሚሰጡ ሁኔታዎች አሉ፣ ደግሞ በጣም የሚያሰጉም ሁኔታዎች አሉ። ስጋቶችን ቀርፎ የተሻለውን ተስፋውን በመደላት ላይ ለማስቀመጥ ዋናው ስራ የሚመስለኝ ተቋማትን መገንባት፣ በተለይ ዲሞክራሲ ተቋማትን የምንላቸውን ማጠናከር እና በህግ በስርዓት በተቋማት ላይ የተገነባ የመንግስት አስተዳደር እንዲኖረን የዜጎችን መብት የዜጎችን በሰላም የመኖር ፍላጎት ህይወታቸውን የማሻሻል የሚያረጋግጡት እነዚህ ተቋማት ስለሆኑ እሱን ካላረጋገጥን ምንም አይነት ዋስትና የለንም እንዳገርም እንደ ዜጋ። እና የኔ ትኩረት እዛ ላይ ነው። በየትኛው መስክ ቢሰማራ የተሻለ ይሆናል፣ የትኛው መስክ ምንድን ነው ያለው እድል የሚለውን ከራሴ ልምድና ትምህርት ሌሎችም ነገሮች አንጻር እማየውና የምወስነው ግን እዛው ሀገር ቤት ከገባሁኝ በኋላ ከሚመለከታቸውም ወገኖች ጋር በጣም ዝርዝር የሆነ ንግግር ካደረግኩኝ በኋላ ይሆናል። ግን እንዳልኩ የማተኩረው በዴሞክራሲያዊ ተቋማት ግንባታ ነው። የትኛው ተቋም እንደሚሆን ወደፊት የምንወስነው ነው የሚሆነው።
ጠቅላይ ሚኒስትር አብይ አህመድ ባለፉት በርካታ ወራት በተለያዩ የፖለቲካ እንቅስቃሴዎች ውስጥ ያሉትን ጨምሮ በውጭ ሀገር የሚኖሩ የተለያዩ ወገኖችን ወደ ሀገር ውስጥ ገብተው እንዲሰሩ ሲጋብዙና ሁኔታዎችን ሲያመቻቹ ሲቀበሉ ተከታትለናል። እርሶስ ወይዘሪት ብርቱካን ከጠቅላይ ሚኒስትሩም ሆነ ከሌሎች ያስተዳደራቸው ባለስልጣናት ጋር ይህን አስመልክቶ የተነጋገሩት ነገር ይኖር ይሆን?
አቶ አሉላ፣ አንተ እንደምታውቀው እዚህ ጠቅላይ ሚኒስትሩና ባልደረቦቻቸው በመጡ ጊዜ ብዙ ሰዎችን አግኝተዋል። እኔም በዛን ወቅት እሳቸውን አግኝቶ የማነጋገር እድል ገጥሞኝ ነበረ። አንድ ጥሩ እድላችን የሚመስለኝ አሁን ያለው አስተዳደር ለውይይት የተለያዩ ደግሞ ግለሰቦችንም አስተዋጽኦ ለማድረግ ለማበረታታት ጥሩ ሀሳብና ጥሩ ተነሳሽነት ያለው አስተዳደር እንደሆነ ነው የማየው። እና በዛው ሂደት ውስጥ ንግግሮች ነበሩ፣ እሱን ልገልጽልህ እችላለሁ። አዎ፣
መልካም። ወይዘሮ ብርቱካን ከደረሱ በኋላ የሚኖሩ ሁኔታዎችን በሚቀጥሉ ፕሮግራሞቻችን መልሰን እናገኘታለን። መልካም መንገድ፣ እግዜር ይስጥልኝ።
አመሰግናለሁ አሉላ፣ በጣም አመሰግናለሁ። ሰላም ሁኑ።
በአገሪቱ በሚካሄደው የለውጥ እንቅስቃሴ እንዲያግዙ እንፈልጋለን ይላሉ የፌዴራሉ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ። ምሽቱን በስልክ አነጋግረናቸው
ወይዘሪት ብርቱካን ያው የእኛ ዜጋ ናቸው። ወደ ሀገራቸው ተመልሰው በመንግስትም በግልም በማንኛውም ጉዳይ ላይ እንዲሳተፉ እንፈልጋለን። ወይዘሪት ብርቱካን ብቻም ሳይሆን ብዙ የህግ ባለሙያዎች አሜሪካም ከሌሎች የአውሮፓ ሀገሮችም መጥቶ የተለያዩ የሪፎርም ስራ ውስጥ የተሳተፉ ለዜጎቻቸውና ለሀገራቸው የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። ወይዘሪት ብርቱካንም ይሄንን ታሳቢ አድርጎ ወደ ሀገራቸው ተመልሶ በህግም በሌሎች ጉዳዮች ላይ ለሀገሪቷም ለህዝቡም ባላቸው እውቀትና ልምድ አስተዋጽኦ ማበርከት መፈለጋቸውና መምጣታቸው የሚያስመሰግናቸውና እኛም በጥሩ ሁኔታ ተቀብለን እነሱ ጋር ሆነን ለመስራት ዝግጁ መሆናቸውን ነው። እኛ በኩል ያለሆንም እሳቸው ብቻ ሲሆን ማንኛውም ዜጋ ማንኛውም ያገባኛል ለሀገሪቱ አስተዋጽኦ አድርጋለሁ የሚል ሰውን በጥሩ ሁኔታ ተቀብለን ከኛ ጋር የተጀመረውን ለውጥ ወደፊት እንዲወስዱና አጠቃላይ ሀገራችን የዲሞክራሲ እና የዜጎች የሰብአዊና ዲሞክራሲያዊ መብት የተረጋገጠባት ሀገር የማድረግ ጉዳይ እኛ መንግስት ስራ ወይ ደግሞ በኃላፊነት ያለን ብቻ ሳይሆን የሁሉም ዜጋ ድርሻ ስለሆነ እሳቸውም ለዚህ ለተቃና ሀሳብ ወደ ሀገራችን መምጣታቸውን የምንደግፍና በጥሩ ሁኔታና መንፈስ የምንቀበላቸው ይሆናል።
በለውጥ ሂደቱ እንዲያግዙ የፍትህ ስርዓቱን ለማሻሻል ቅድሚያ ትኩረት የሚሹ ጉዳዮች ተለይተው ታውቀዋል ይላሉ አቶ ብርሃኑ።
በተለይ በፍትህ ስርዓት ውስጥ የትኩረት የሚሹ ጉዳዮችን ለይተን በተለይ ደግሞ መንግስትን ችግሮች የሚለይ ዋና ትኩረት የሚሹ እሺዎችን ለይተናል። ይህንን ስራ የሚሰራ አድቫይዘሪ ካውንስል አቋቁመን አድቫይዘሪ ካውንስሉም የተለያዩ ጥናቶችን በማጥናት ሊሻሻሉ የሚገቡ ህጎች፣ ሊሻሻሉ የሚገቡ አሰራሮች፣ አደረጃጀቶችና አጠቃላይ ችግሮችን ለይቶ ለመንግስቱ አድቫይዝ እያደረገና እየሰራ ያለበት ሁኔታ ነው ያለው። እነዚህ ነገሮች ተለይተዋል። በስምንት ዋና ዋና ጉዳዮች ለይተናል። በስሩ ደግሞ ሰፍ የሆኑ ችግሮችና እሺዎች የተለዩበትና እነሱ ትኩረት ተደርጎ በቅድም ባልኩት በአድቫይዘሪ ካውንስሉ ስል ወርኪንግ ግሩፕ ተቋቁሞ እነዚህ ወርኪንግ ግሩፕ ችግሮቹን እና ለችግሮቹ መፍትሄ የሚሆኑትን እየለዩ ለመንግስት እያቀረቡ ያለበት ነው። ለምሳሌ ከመሻሻል ከሚገባቸው ህጎች ውስጥ የበጎ አድራጎት አዋጁን የ አንቲ ቴሮሪዝም ሎ እና ሌሎች የሚዲያ መመሳሰሉትን ጉዳዮች የሰሩና ለመንግስት ምክር እየሰጡ ያሉበት ሁኔታ ነው ያለው። ይህ ብቻም ሳይሆን የህብረተሰቡንም የማሳተፍ ስራ በእንደዚህ አካላት የተሰራ ነው። አንዳንዶቹን ለመንግስት ያስረክቧል፣ አንዳንዶቹ ደግሞ በሂደት ላይ ያሉ ናቸው እና ሌሎችም ተለይቷል። መፍትሄ ሊሆኑ የሚችሉት እና ስታንዳርዱ ምን ሊሆን ይችላል የሚሉትን ደግሞ በሂደት ላይ ያሉት ጉዳዮች ናቸው።
የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋይ ናቸው። ለጊዜያቸው እናመሰግናለን። ራሴን ትበላ ባያነቀኝ፣ ቁርሴንም ትበላ ባያነቀኝ፣ ራሴን ትበላ ባያነቀኝ፣ ቁርሴንም ትበላ ባያነቀኝ። ስማበል 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 የሚለው ጫጉላው ናፈቀኝ። ያሪቲቡ አዲሱ የምሽት ትምህርት ዜማ ጀምሯል። ትውውቅም እድል አላገኘ።
ማሪቱ ለገሰ
ማሪቱ ለገሰ ዜማው ይናገራል እያልክ ነው። ግሩም ወደው በዚህ ካለም የለም አካሌውኔ ማኒ አካል ሽርሽር ያዛብሽር እና ገብሪ ተገበየ ቀረ ወዳጁሉ ቀረ ዘመዱሉ የበዚህ ጊዜ እንደተለየ ጨፋ በቀደደው የህዳር ወርተና ጨፋ በቀደደው የህዳር ወርተና አሁን ምን ይሆናል መለየት አለና አሁን ምን ያደርጋል መለየት አለና አካሌው አካሌ ውቤ በድምፀ ምርዋዋ ታስተዋውቅ ማሪቱ ለገሰ ነበር። ልትቀበል የፈለግክ መስሎኝ ነበር። አዲሱ
አድማውን
አሁን አድማጮች፣ አሁን ርዕሰ ወሬዎቹን ከአዲሱ አበበ።
በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ የሰው ሕይወት እንደጠፋ ንብረትም እንደወደመ ታውቋል። ሁከቱን የፈጠሩት ጥቂት የፖለቲካ ጥቅመኞች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ኮሚሽነር ፖሊስ ኮሚሽነር ገልጠዋል። ካሜሩን ውስጥ የሚገኝ አንድ የፕሬስቢቴሪያን ባለሥልጣን እንዳስታወቁት ዶክተሩን ጨምሮ ከትምህርት ቤት የተሰለፉት 79 ተማሪዎች ተለቀዋል። ጠለፋው ባሜንዳ ከተባለችው ከተማ የተፈጸመው ባለፈው ሰኞ መሆኑ ይታወቃል። ሮይተርስ የዜና አውታር የተጠለፉት ሰዎች 79 አይደሉም 78 ናቸው ይላል። ይህም የሆነው በሮይተርስ ዘገባ መሰረት ጠላፊው ሰው ተማሪ የነበረ እናም እዚያው ከጠላፊዎቹ ጋር የቀረ ነው። ዲሬክተሩ መጠለፋቸው ግን ታውቋል። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። ይህም የሆነው ትላንት በተካሄደው የዩናይትድ ስቴትስ አማካይ ዘመን ምርጫ መሆኑ ይታወቃል። በሚቀጥለው ዘገባችን ሰፊ ትንታኔ በዚህ ላይ ይኖረናል። በየመን የወደብ ከተማ ሀዲዳ ውስጥ በመንግስት ወታደሮችና በሽምቅ ተዋጊዎች መካከል ፍጥጫ ተፈጥሮ አጣብቂኝ ስለሚገኙትን የመናውያን ለማዳን የረድኤት ሰዎች እርዳታ ማስተላለፊያ ወይም ማቅረቢያ መንገድ እንዲዘጋጅላቸው መጠየቃቸው ታውቋል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ላይ ከአንድ የሰሜን ኮሪያ ባለሥልጣን ጋር የሚገናኙበት ቀጠሮ ለሌላ ጊዜ መተላለፉ ታውቋል።
አድማጮች፣ የሰዓቱን የዓለም ዜና ርዕሰ ወሬዎቹን ነበር የተከታተላችሁት። በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፉ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አስተናጋጆች አሉ አከበደና
አዲሱ አበበ ነን።
አሁን የሁለተኛውን አጋማሽ ሰፊ ክፍል የሚሸፍነው የአጋማሽ ዘመን ምርጫ ይሆናል። ተከታዩ ቅንብር ወደዚያው እናምራ።
በዜናው እንደተጠቆመ ነው ዋሽንግተን ዲሲ ላይ አሁን የኃይል ሚዛኑ ተለውጧል። ትናንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው የዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በሕግ መወሰኛ ምክር ቤት ውስጥ የነበራቸውን አብላጫ መቀመጫ አስፍተዋል። የዚህን ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸውን እንዳጠናከረላቸውም ይነገራል። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ 2 ዓመታት ተባብሶ እንደሚቀጥል ብዙዎች ይገምታሉ። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁር ትንታኔ ያካተተው ሪፖርት ሰለሞን አባተ አቀናጅቶ እንዲህ ያቀርበዋል።
ዋና ከተማችን ላይ አዲስ ቀን ወጣ ብለዋል የሕግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዲሞክራቲክ ፓርቲው ጠቅላይ ጽሕፈት ቤት ውስጥ በተዘጋጀ ሥነ ሥርዓት ላይ ያወጁት የዲሞክራቶቹ መሪ ናንሲ ፔሎሲ።
በጋራ መስራት በምንችልባቸው መስኮች አብረን የመስራት፣ በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል፣ ምክንያቱም መከፋፈልን እስኪበቃን አይተነዋል።
በተወካዮች ምክር ቤቱ ውስጥ የአናሳዎቹ መሪ ሆነው ላለፉት 8 ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው።
I've been saying since the beginning of this campaign that change is coming.
ይህ ምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያ ለውጥ በዚህ ምሽት ደረሰ።
በሌላ በኩል ግን ለሕግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዲሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርት ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል።
We as conservatives being led by President Trump, we've got to prove
እኛ በፕሬዝደንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች የእኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሠራ፣ ለምን ለቀሪው የአሜሪካ ክፍልም እንደሚሠራ ማሳየት አለብን።
ሪፐብሊካኑ የሕግ መወሰኛ ምክር ቤቱን መቆጣጠራቸው ፕሬዝደንት ትራምፕን እንዳስደሰታቸው የዋይት ሃውስ ቃል አቀባይ ሳራ ሳንደርስ ተናግረዋል።
Most of the candidates that the president actually went and campaigned for and who embraced
ፕሬዝዳንቱ በአካል የተገኙ ከቀሰቀሷቸውና ፕሬዝዳንቱንም ከደገፉ ጮች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ስራ ከሚገባ ከማንም ጋር አብረው ይሰራሉ።
ይህ በእንዲህ እንዳለ 2 ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል። በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማር እና ፍልስጤም አሜሪካዊቱ ራሺዳ ታሊብ። ኢላን ኦማር ከሚኒሶታ፣ ራሺዳ ታሊብ ከሚሽጋን ከየተወዳደሩባቸው ወረዳዎች አሸንፈው እንግዲህ የዩናይትድ ስቴትስ ኮንግረስ የመጀመሪያዎቹ ሙስሊም ሴት አባላት የሆኑ የሕዝብ እንደራሴዎች ናቸው። ሪፖርተሮቻችን አብዱልአዚዝ ኦስማን ከአናፖሊስ ሚኒሶታ፣ ኬን ፈራቦ ከዲትሮይት ሚሽጋን ያጠናቀሯቸው ዘገባዎች አሉ። ቆንጅታየ ጨምቃ አዘጋጅታቸዋለች።
በትናንት ማክሰኞ ምርጫ ኢላን ኦማርን እና ራሺዳ ታሊብን ጨምሮ ብዙዎች ለመጀመሪያ ጊዜ ለውድድር የቀረቡ ሴት እጩዎች አሸንፈዋል። ከመካከላቸው 2 ኔቲቭ አሜሪካንስ ወይም ነባር አሜሪካውያት ናቸው። በጠቅላላው በመጪው ጥር ወር በሚከፈተው በአዲሱ ምክር ቤት 100 ሴት አባላት ቃለ መሐላ ይፈጽማሉ። ይህም በራሱ በቁጥሩ ብዛት የመጀመሪያ ነው። ኢላን ኦማር እና ራሺዳ ታሊብ ኢሚግሬሽንንና የውጭ ፖሊሲን በመሳሰሉ ጉዳዮች የዩናይትድ ስቴትስን ፖሊሲዎች ለማስቀየር ተጽዕኖ እንዲያሳድሩ ከመራጮቻቸው ብዙ ተስፋ ተጥሎባቸዋል። የ36 ዓመቷ ኢላን ኦማር ታሪካዊ ድላቸውን ተከትሎ ትናንት ማታ ለደጋፊዎቻቸው ባደረጉት የደስታና የምስጋና ንግግር እንዲህ ብለዋል።
አልሐምዱሊላህ አልሐምዱሊላህ Thank you all for being here with us.
አልሐምዱሊላህ አልሐምዱሊላህ አብራችሁን ስለቆማችሁ አመሰግናለሁ።
እንዴት ያለ ግሩም ጉዞ ነው ያሳለፍነው! ዛሬ ተመረጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሜያለሁ። ክፍለ ሀገራችን በኮንግረስ ነጭ ባልሆነ ሴት ደግሞም ሂጃብ በምትለብስ ሴት ሲወከል የመጀመሪያ፣ ስደተኛ ለዩናይትድ ስቴትስ ኮንግረስ አባልነት ሲመረጥ የመጀመሪያ ነኝ።
በዩናይትድ ስቴትስ ኮንግረስ የመጀመሪያ ሙስሊም አሜሪካዊት የሚለውን ታሪክ ደግሞ ከእህቴ ከሚሽጋኗ ዴሞክራት ከራሺዳ ታሊብ ጋር ተጋርቻለሁ ብለዋል ኢላን ኦማር።
I did not run to be a first.
Neger gin yetewadaderkut yemejemerya lemon indal nebere hullachum tawqallachu. Ani wedezich hager yemettawot yetesfa midir mohunwan yesemmaw no. Boredachin zuriya simmeleket sil America yetetrefarrefa tsegga tesfaw yaldersachaw bizoch indallu teraddaw.
የስደተኞች እና የሴቶች መብቶች እንዲከበሩ ያየር ንብረት ለውጥንም ጭምር ለመታገል እንደምሰራ ቃል ገባለሁ ብለዋል። ሚሽጋኗ ዲትሮይት ከተማ ውስጥ ለቀድሞዋ የክፍለ ግዛቱ ምክር ቤት አባል ለራሺዳ ታሊብ ድምጽ ሊሰጡ በዝናብና በንፋስ ሳይበገሩ ሰልፍ ይዘው ሲጠባበቁ ከነበሩት ውስጥ አንዱ የሚሽጋኑ መራጭ ዴቪድ ዋይት እኔ ድምጼን የምሰጣት ታሪክ ለመስራት ብዬ ሳይሆን ለውጥ እንዲመጣ ስለምፈልግ ነው ብለዋል።
Rashida represents everything that undermines those stereotypes. She doesn't just appeal.
Rashida ሰውን በቡድን ፈርጆ የማስቀመጥ አስተሳሰብ በጠቅላላ ፉርሽ መሆኑን የሚያሳዩ ሰው ናቸው። Rashida ተቀባይነት ያላቸው በሙስሊሙ ማህበረሰብ ዘንድ ብቻ አይደለም፣ በሌሎች ብዙዎችም ተወደዋል።
ሁለቱም ሙስሊም አሜሪካዊ ተመራጮች የተመረጡት በብዛት ዲሞክራቲክ ፓርቲውን በሚደግፉ የምርጫ ወረዳዎች ይሁን እንጂ ለራሺዳ ታሊብ ድምጻቸውን የሰጡ እነ አሊሰን ብሩክስን የመሳሰሉ መራጮች ይሄ ታሪክ እንደውም የዘገየ ነው ይላሉ።
It's crazy that 2018 and you know this could be
2018 ላይ ሆነን ይሄ ገና አሁን ለመጀመሪያ ጊዜ እውን መሆኑ ጉድ ነው። በኮንግረስ በመምሪያውም ሆነ በመወሰኛው ብዙ ሙስሊሞች አስፈልጉናል።
በዩናይትድ ስቴትስ ኮንግረስ ለማገልገል የመጀመሪያ ፍልስጤማዊት አሜሪካዊት የሆኑት የዲትሮይት ራሺዳ ታሊብ በምረጡኝ ዘመቻቸው ወቅት ፕሬዝደንት ዶናልድ ትራምፕንና ያስተዳደራቸውን ፖሊሲ በሰላ መንገድ በመንቀፍ ይታወቃሉ። የምክር ቤት አባል ሲሆኑም ያን እንደማይቀይሩ ነው ቃል የገቡት።
It's never going to happen. Yeah, it's just not in me. I think people
የማይሆነውን እኔ እንደዚህ አይነት ሰው አይደለሁም። ሰውም ቢሆን ለውጥ ስለምንፈልግ ነው ድምጻችንን የሰጠንሽ የሚለኝ መስለኛል።
ኢላና ማርም ጉዟችን እዚህ ላይ አይቆምም፣ አብረን ሆነን ለዲሞክራሲያችንና ክብር ለሆነው ነጻነታችን መታገል ይኖርብናል ብለዋል።
አመሰግናለሁ ቆንጂት። በነገራችን ላይ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ኮሎራዶ ግዛት ውስጥ በሁለተኛው ወረዳ ተወዳድሮ አሸንፏል።
Thank you, Governor-elect Polis, for your friendship. And I cannot wait to see the wonderful, great things you will do for the state of Colorado. And then finally, to my parents, who are joined here on the stage with me, to Debasai and Azeb Nagus.
ተመራጭ አገረገዝ ጃሬድ ፖሊስ ለወዳጅነቱ አመሰግኖታለሁ። ለኮሎራዶ ግዛት የሚያከናውኑትን ሥራ ለማየት ጓጉቻለሁ። በመጨረሻም ዛሬ በዚህ መድረክ ላይ አብረውኝ ያሉትን ወላጆቼን ደበሳይና አዜብ ንጉሴን ልጆቻቸውና የልጅ ልጆቻቸው ልጆች የተሻለ ሕይወት እንድንኖር ስለከፈሉት መስዋዕትነት ላመሰግናቸው ፈልጋለሁ። ያለን ነርሱና ለኔ ሕይወትን ለመስጠት ታግለው ባያሸንፉ ኖሮ በዚህ ምሽት እዚህ አልገኝም ነበር።
አንድ ጥቁር አሜሪካዊ ከኮሎራዶ ለተወካዮች ምክር ቤት ሲያሸንፍ ጆ ንጉሴ የመጀመሪያው ሆኖ ሌላው ታሪክ ሰሪ ሆኗል። ስለ ምርጫው ሂደት በትናንትናው ምሽት አነጋግሬያቸው የነበሩት የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ እባክህ ለእነዚህ ሰዎችም ለሌላውም የደስታ መልእክቴን አስተላልፍልኝ ብለውኛል።
እንኳን ደስ ያላችሁ ማለት ይገባል። አሜሪካን የሚያረጋትም አንዳንድ ተስፋ የሚያስቆርጡ ሁኔታዎች ቢኖሩም ቅሉ አቶ ሰለሞን የሚያስደስቱ ሁኔታዎች አሉ። አንድ ሰው ጊዜ ራሳይ ስደተኛ ሆኖ መጥቶ ሰውም የሆንበት ሀብታም የሆንበት ሀገር ያው ችግርን እንዳለ ሁሉ በነገር ሁሉም ሀብታም አይሆንም እንደምናውቀው ግን ቀንቶት የሚሆን አለ። በፖለቲካው ምድርም ይሃለ እና ራሺድ ታሊብ የዲትሮይት እና ሚሽገን አካባቢ የመጀመሪያ ፍልስጤም ሴት አወዳድር አሸንፋለች። እንግዲህ ሄት ነው በአሜሪካ ነው። ኢልሃን ኦማር ማሸነፍ ችላለች። ሚኒሶታ ሚኒያፖሊስ ሴንት ፖል አካባቢ የሶማሌ ሬፊጂ በጣነቱ አሜሪካ መጣች ሀገር ነው። አሜሪካ ኢዝ ዘ ላንድ ኦፍ ዘ impossible ቢሆንም is also the land of the possible ለማለት
ማይቻሉ ብዙ ነገሮች ቢኖሩም ሁሉም ነገር ደግሞ የሚቻልበትም ሀገር ነች ነው የሚባለው
absolutely እንደገና አሜሪካ ስንል ደግሞ በጣም ያልተነሳ ነገር አለ ጆ ንጉሴ የሚባል ልጅ ወጣት ልጅ አሸንፏል ጆ ንጉሴ ጆዘፍ ንጉሴ ነው ስሙ እሱም ቡልደር እና ኮሎራዶ ኮሎራዶ ዲስትሪክት ሁለት ተወዳድሮ አሸንፏል ይሄም ልጅ ከትራንስ ስደተኞች የተወለደ ልጅ ነው አበሻ እና ቡልደር እና ዛካባቢ ኢትዮጵያኖችም ለተናኖችም ለሱም ቮት ሰጥቷል ከነጮቹም ከላቲኖቹም ስለዚህ ልጅ መነሳት አለበት ብዙ ጥሮ ግሯል ተከታታይ ያለ ሆኔ ያሸንፍ በክቷል እሱም እንግዲህ የመጀመሪያው አበሻ ልበል ስርዓት አሸናፊ ሆኗል አሶን እንኳን ደስ አለ ማለት ይገባል ማለት ነው እንግዲህ እኛም ወደፊት ኢትዮጵያኖች በተለይ ሲያትል ሎስ አንጀለስ ሺካጎ በየቦታው አትላንታ ብዙ ኢትዮጵያኖች አሉ ቆርጦና ቆፍጠን ብሎ ተወዳደረ ለምሳሌ ያለህበት የኖርኩበት ብናይ እዛው ሜሪላንድ እዛ ቨርጂኒያ አካባቢ ፕሪንስ ጆርጅ ካውንቲ ሴንት ቻርልስ ካውንቲ ፎርት ዋሽንግተን አካባቢ ፌርፋክስ ካውንቲ አሌክሳንድሪያ ሲጆስ አሌክሳንድሪያ ይሰል ተወዳድሮ አንድ ኢትዮጵያዊ አንድ አበሻ ኢትዮጵያም ሆነ አበሻም እዚህ ሀገር ሁላችንም ጥቁር ነን ወደ አፍሪካ ቀረብ ስንል አንተ ምንድን ነው የሚመጣው አንተ ሶማሌ ነህ አንተ ኢትዮጵያ እንደ ትራይ የሚመጣው እና እድልም እንዳለ ይሄ ሀገር ነው ዝም ብሎ ብቻ ህህ ማለት ብቻ አይደለም ቆራጥ ለሆነና ግዜ ላለውና ወጣትና ኢነርጄቲክ ለሆነና አልፔ ደ ሳክሪፋይስ የተፈለገውን ከፍዬ አደርጋለሁ ለሚል ሰው ማሸነፍ ይቻላል ይሄው ያየን ነው አስከፊ ነው ፖለቲካ እርግጥ ፖለቲካ ጨዋታ ራስ ነው ብዙ ጊዜ ነገር ግን ጠንካራ ለሆነ ሰው አሸንፎ እንትን ማለት ይችላል አንድ የመጨረሻ አሌሃንድራ አሸንፋለች አሌሃንድራ ብሮንክስ የተወለደች ናት ያ 9 አመት የመጨረሻ ወጣት እሷ ናት በጣም ዳይናሚክ እንደ ሹቲንግ ስታር ፎርዋርድ ኮከብ የምትቆጠር ወጣት ላቲኖ ዘር ያላት ፖርቶሪካና ላቲኖ ዘር ያላት ልጅ ናት ይሄ ለኔ ሞር ኢንትረስት ያደርጉኛል በተለይ ለአድማጮቻችን ለማለት ነው
ዶክተር ብሩክ ለትንታኔ መለሳሉ በሌላ በኩል ደግሞ ትናንት ምርጫው እየተካሄደ ሳለ ዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚኖሩና ድምጾቻቸውንም ሲሰጡ ወደ ነበሩ ትውልደ ኢትዮጵያ አሜሪካውያን እየደወለች ያነጋገረቻቸው መስታወት አራጋው ዛሬም ከምርጫው ውጤት በኋላ ያላቸውን ሐሳብ ለመጠየቅ ተመልሳ ነበር።
ስሜ ያደሳ ዘውገ ቦጃ አባላለሁ ሲያትል ነው ምኖረው።
በእውነቱ ይሄኛው ምርጫ ታሪካዊ የሚያደርገው አንደኛ ከመቶ በላይ ሴቶች ወደ ኮንግረስ መሄድ የቻሉበት መሆኑ ሁለተኛ ሁለት የሙስሊም ወጣቶቻችን ኮንግረሱ ወመን ሆኖ መመረጣቸው እንደውም አንዷ ከሶማሊያ አሜሪካ የመጣች ኢላን ኦማር የምትባል ሚነሶታ ውስጥ ያለች ከሪፊውጂ ቤት ወጣ እንግዲህ አሁን የአሜሪካን ኮንግረሱ ወመን ለመሆን በቅታ የበቃችበት እንደዚሁም ወንድማችን ከኤርትራ አንሴስተር የሆነ ኮንግረስ ኮሎራዶ ያሸነፈበት እና በጣም ብዙ አቶ ትራምፕ አድሚኒስትሬሽን ኢሚግሬሽን ላይ እና ያደረጓቸው ከነበሩት እንትኖች ውስጥ የወጡ ሰዎች ዛሬ ሀገሪቷን ሪፕሬዘንት ማድረግ መቻላቸው ይሄ በእውነቱ በጣም ትልቅ የማሸነፍ ነው ብዬ ገምታለሁ። እንደዚሁም ደግሞ ዲሞክራቶች የመሪነቱን ስልጣን ስለሚሰጣቸው ከዚህ በፊት ስንገምታቸው የነበሩት እንደ ታክስ ፔፐር የፕሬዚደንት ትራምፕ እንደዚሁም የኢንቨስቲጌሽኑን ሁሉም ነገር ላይ ህጋዊ የሆነና ባላንስ ያለው ነገር እንዲመጣ ያደርጋል ብዬ ገምታለሁ። እንግዲህ ይሄ የሚያሳየው ዋናው ነገር እያንዳንዱ ሰው ያለው ምርጫ ምን ያህል ኃይል እንዳለው እና ምርጫ አንድ ሰው ምን ያህል ሀገር መለወጥ እንደሚችል ከዚህ በላይ ማየት የሚያስችል ነገር አለ አይመስለኝም። ምክንያቱም ከሁለት ቀን በፊት እዚህ ሀገር የተወለዱ ሰዎች ራሳቸው አሜሪካዊ እንዳይሆኑ የሚል ህግ ይወራበት በነበረ ሀገር አሁን ተመልሰው ከውጭ ሀገር የተወለዱ ሰዎች መልሰው ኮንግረስ ቀጥቶ ያን መለወጥ የሚችሉበት ሀገር ስለሆነ ምን ያህል አገር በምርጫ መለወጥ እንደሚችል እና መሳሪያና ጉልበት እንደማያስፈልገን ጉልበታችን ምርጫ መሆኑን የሚያሳይ ነው እና ለእኛ ትልቁ ትምህርት እሱ ነው፣ በምርጫ አገርን መለወጥ እንደሚቻል በኋላ ማሳየት ነው።
ስሜ የቲሳቱ እባላለሁኝ። እዚህ በቨርጂኒያ አካባቢ አሌክዛንድሪያ ውስጥ ነዋሪ ነኝ። የዚህ የምርጫ ውጤት እንግዲህ የምፈልገውን ነገር በልቤ እንዳገኝ ሞክሬያለሁኝ። በቃ ውጫ ውጤቱ መጥቷል። የዚህ ነገር ውጤቱ መጨረሻውን ማየት የምትፈልጊው ነገር በስራ የሚገኝ መሆኑን ብቻ ነው እዚህ ውስጥ ማሳየት የምፈልገው። በሀገራችንም ቢሆን የምንመኘውን ነገር መጣር እንዳለብን ነው፣ ወደዛ የሚወስደንን ጎዳና ላይ መግባትና መሞከር ነው ያለብን የሚለውን ለማሳየት ብቻ ነው አሁን በዚህ የምሞክረው።
ስሜ መስፍን ነጊያ ይባላል። የምኖረው ሚኒሶታ ነው። ስደተኛ እንደመሆኔ መጠን ስደተኞችን የሚነካ ጉዳይ በተመለከተ ብዙ ለውጦች ስላሉ እነዛን ለውጦች ደግሞ ሊያስተካክሉ የሚችሉት ዲሞክራቶች ስለሆኑ ዲሞክራቶች ኮንግረስን ኮንትሮል በማድረጋቸው
ተደስቻለሁ። ኢልሃም ኦማር ትባላለች። ሶማሊያ ነው ኢሚግሬት አርጋ በስደት የመጣችው እዚህ እና ከዚህ በፊትም የዛሬ 2 ዓመት በተደረገው ምርጫ በስቴት ደረጃ በሚኒሶታ ኮንግረስ ውስጥ እያገለገለች ነበር። አሁን ኪት አሊሰን የተውን ቦታ ዲሞክራቶች ተመጣለች። ይህ በጣም ትልቅ ነገር ነው። ከሶማሊያ ብትሆንም ስደተኛ ነች። ስደተኞችን የሚነካ ነገር ሊያስተካክሉ የሚችሉት የባለጉዳዮቹ ናቸው እና እሷም እዛ ተመርጣ መሄዷ ትልቅ ደስታ ነው የተሰማል ሁላችንም ማለት ነው። ከዛ በተጨማሪ ያው ሌሎች ስቴቶችም ኮሎራዶ ውስጥ ኤርትራዊ ተመርጧል። እሱም በጣም ትልቅ ነገር ነው። እንግዲህ የሚቀጥለው የኢትዮጵያውያን ነው ብዬ ነው ማበረታታው ፍላጎቱ ላላት ሰዎች።
ስሜ ተስፋ ኃይል ይባላለሁ። ሎስ አንጀለስ ኦቨር 30 ይርስ ነው የኖርኩት። ሎስ አንጀለስ መምረጥ በጣም ኢምፖርታንት ነው። ኢትዮጵያ ኮሚኒቲ ውስጥ ልክ ኢትዮጵያ ዋሽንግተን ከፍተኛ ሰው አለ። ምርጫውን ቢመለከትም ኢትዮጵያን በጣም ነው የሚሳተፍ። ምርጫው በጣም ጥሩ ነው፣ ለሪፊጂዎች በጣም ቆንጆ ነው ብዬ ነው የማምነው።
ሼክስፒር ፈይሳ እባላለሁኝ። ሲያትል ዋሽንግተን ስቴት ነው የምኖረው። በአብዛኛው በጣም ደስ ብሎኛል። ለእኔ በጣም የምፈልገው የነበረው የፖሊሶች እኛ አካባቢ ያሉ ፖሊሶች ከአሁን ወዲያ ሰው ላይ ከመተኮሳቸው በፊት ከሰው ጋር ሌላ አይነት ግብግብ ውስጥ ከመግባታቸው በፊት እና ጠብ ውስጥ ከመግባታቸው በፊት ሌሎች አይነት ትምህርቶችን እነዚህ አይነት ነገሮችን እንዴት አድርገው ጋብ ወይም ረገብ ማለት እንዳለባቸው እንዲማሩ የሚል ህግ አሳልፈናል እዚህ በምንኖርበት አካባቢ። እሱ በጣም ደስ ብሎኛል። ዋናው እሱ ነው። ሌላው ደግሞ በሀገር ደረጃ ያው የሚኒሶታ ውስጥ ኢልሃን ኡመር የምትባለዋ ኦማር ወይም ኡመር የምትባለት ሶማሊያ ተወላጅ የሆነች የዚህ ሀገር ዜጋ የሆነች ለህዝብ ተወካዮች ምክር ቤት አሸንፋለች። እዚህ እንግዲህ ያ የሚያሳየው ለእኛ ተስፋ ነው። ማሸነፏ እጅግ ደስ ብሎኛል። ዴሞክራቶች ደግሞ እኔም የምደግፋቸው ዴሞክራቶች ሀውስ ኦፍ ሬፕሬዘንታቲቭ ወይም ደግሞ የህዝብ ተወካዮች ምክር ቤትን በአብላጫነት መያዛቸውና ማሸነፋቸው ትልቅ ነገር ነው።
መስታወትንና ሀሳባቸውን ያካፈሉንን ላመስግንና የምዕራብ ዩናይትድ ስቴትስ ሪፖርተራችን ወደ ሆነው ወደ ዳንኤል አርጋው ደግሞ ላዙራችሁ። ሎስ አንጀለስ ነው የሚገኘው። በዚያ የቀድሞ ተወዳዳሪውን ቴድ ዳኘን አነጋግሯል።
የዩኤስ ዶክተር ፎር አፍሪካ መስራችና የአሜሪካ የቀድሞ ኮንግረስ ምክር ቤት ተወዳዳሪ አቶ ቴድ አለማየሁ፣ ስለ ጊዜ እጅግ አድርጌ አመሰግናለሁ። በትላንትናው ዕለት በዩናይትድ ስቴትስ የተወካዮች ምክር ቤትና የአካባቢ ባለስልጣናት ምርጫ ተካሂዶ ነበረ። አንተም ድምፅህን የሰጠኸው ለሪፐብሊካን ፓርቲ መሆኑን ሹክ ብለኸኛል እና በውጤቱ መሰረት ዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤቱን ሲይዙ ሪፐብሊካኑ ደግሞ የሴኔቱን አሊያም የህግ መወሰኛ ምክር ቤቱን አስቀርተዋል። የእነዚህ ሁለት ሀያላን የፖለቲካ ፓርቲ ውድድርን እንዴት ትገመግመዋለህ? በውጤት ውስጥ ምን ተሰማ እንደ አንድ የቀድሞ የአሜሪካ ኮንግረስ ተወዳዳሪ?
እንግዲህ አመሰግናለሁ ይህን እድል ስለሰጠኝ ዳንኤል። ይሄ በጣም በጣም ከመጠን በላይ የሚያስደስትና ከተጠበቀው በላይ ህዝብ ያሳተፈ ምርጫ ነበረ። በሁለቱም አቅጣጫ በዴሞክራቲዎቹም በሪፐብሊካኖችም ደጋፊዎች በብዙ ሚሊዮን ከተጠበቀው በላይ ህዝብ የተሳተፈበት ትልቅ ምርጫ ነው። እንደውም አካሄዱም የፕሬዚዳንትነት ፉክክር ያለ እንደነበረ መስሎ ነበር ህዝቡ ሆ ብሎ ተነስቶ ምርጫውን ያካሄደው። ስለዚህ ይሄ በጣም የሚያስደንቅና በጣም የሚያስደስት ቀን ሆኖ ነው ያለው። በሰላም በተገመተው በኩል ነው ውጤቱ የመጣው።
አመሰግናለሁ ቴድ ዳኘንና ዳንኤልን። ይህንን የ2018 የአማካይ ዘመን ምርጫ እንዴት አገኙት? ወደ ፕሮፌሰር ብሩክ ኃይሉ ትንታኔ ልመልሳችሁ።
እኔ እንደጠበኩት ነው። በትናንት ቃለ መጠይቅ ባደረግክልኝ ለመተንበይ እንደሞከርኩት ተሳክቷል ማለት እችላለሁ። እሱም ዲሞክራቶች ያለምንም ጥርጥር የታችኛውን ቤት ማለት ሀውስ ኦፍ ሬፕሬዘንታቲቭስን መልሰው በእጃቸው እንደሚያስገቡ
የህግ መምሪያውን ማለት ነው።
የህግ መምሪያውን ህግ መወሰኛውን ሴኔቱን በተመለከተ ግን ማሸነፍ ስላቸው በጣም ጠባብ እንደሆነና እንደማያሸንፉ በሚል ነበር ነበይትሽና የጠበኩት ነው የሆነው። ወንበሩ ላይም ከ28 እስከ 35 ከ40 ይሄዳል የሚልም ትንበያን ያደረኩት ከሞላ ጎደል ተሳክቷል። እንዲያውም ገና ውጤታቸው ያለየላቸው በተለይ ምዕራብ አሜሪካ ወደ ካሊፎርኒያ ዌስት ኮስት ውጤቶች ገና እየመጡ ነው እና ዛሬ ቀን እስኪያልቅ እስኪጠናቀቅ ድረስ ተጨማሪ 5-6-7 ወንበር ዲሞክራቶች ሊያገኙ ይችላሉ ማለት ይችላሉ።
ይሄ ውጤት የታችኛው ምክር ቤት ወይም የህግ መምሪያው በዲሞክራቶቹ መያዙና ላላይ ምክር ቤቱ ወይም የህግ መወሰኛው በሪፐብሊካን ፓርቲው የበላይነት መያዙ በዩናይትድ ስቴትስ ፖለቲካ ውስጥ የሚኖረው አንድምታ ምንድን ነው? ጫናው ምን ይሆናል ብለው ያስባሉ?
ብዙ አንድምታ አለው። እንግዲህ ያለፉት 2 አመት ስናይ በዛሬ 2 አመት 2016 ምርጫ እንደ አውሮፓኖች አቆጣጠር ሪፐብሊካኖቹ ጠቅልለው ነው በሙሉ ያዙት። ማለት ሶስቱንም ብራንች ማለት ይቻላል። ጁዲሻሪም የሚያዘነብለው ወደ ኮንሰርቫቲቭ ወግ አጥባቂ
ስለሆነ
ነው። እንደገና ሪፐብሊካኖቹ ፕሬዚደንሲውንም ተቆጣጠሩት፣ ዶናልድ ትራምፕ ተመረጡ። ሴኔቱንም ሆነ ላይኛውንም ሆነ ታችኛውንም ቤት እንደዚሁ መቆጣጠር ቻሉና በዛ የተነሳ ነው አሁን ፕሬዚደንት ትራምፕ አነሰም በዛም የፈለጉትን ማድረግ ይችላሉ ብል ማጋነን አይሆንም ሲያደርጉ ነበር። አሁን ግን ያ ጨዋታ ተለውጦ ይቀራል ማለት ሃውስ ኦፍ ሪፕሬዘንታቲቭስ የህግ ምክር ቤቱ ታችኛው ቤት መምሪያው አሁን በሚገባ እሳቸው ያድርጉት የሚወስዱትን እርምጃ በሙሉ ኮንትሮል የማድረግ ስልጣንን አላቸው ማለት ነው። እና አሁን ባላንሱ ሚዛኑ ተመለሰ ማለት ነው። ይህም እንግዲህ የዲሞክራቲክ ነጻ ምርጫ ውጤት ነው። እና አሁን ለፕሬዚደንት ትራምፕ በጣም ከባድ ጊዜያቸው እንደውም ችግራቸው ከዛሬ ጀምሮ ጀመረ ብል ማጋነን አይሆንም።
አመሰግናለሁ ፕሮፌሰር ብሩክ። በዩናይትድ ስቴትስ የሰሞኑ ፖለቲካና መጪ አዝማሚያው ላይ በመጪ ቀናትም ሌሎች ዘገባዎችን፣ ትንታኔዎችን እየያዝን እንመለሳለን። ለተጨማሪ በፌስቡክ ገጻችንና ዌብሳይታችን ላይ ይከተሉን።
አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ቅድም ማሪቱን ሙሉን ሳናጫወት ነበር አዲሱ ያቋረጥ ነውና ጥቂት ደቂቃ እዚህ ግድም ተገኝተዋል። ከአጋማሹ ምርጫ በኋላ ሌላ ፕሮግራም ሳይሆን ሙዚቃ የሚያጫውት ነው የተገኘው። ተወዳጁ ሚካኤል በላይነህ ነው
ጎበዝ።
እንታ ይሰኛል ርዕሱ። እስከ ማጠቃለያ ዜናው ያደርሰናል።
Then I'll fall.
ሚካኤል በላይነህ እናመሰግናለን። አድማጮች፣ ማጠቃለያ ዜናው እናሰማለን። ዋሽንግተን ዲሲ ላይ የኃይል ሚዛን ተለወጠ። ትናንት በተካሄደው የዩናይት ስቴትስ አማካይ ዘመን ምርጫ ተቃዋሚው የዲሞክራቲክ ፓርቲ የህግ መምሪያውን በበላይነት ተቆጣጠረ። የሪፐብሊካኑ ግን በህግ መወሰኛው ምክር ቤት ውስጥ የነበራቸውን አብላጫ መቀመጫዎች አስፍተዋል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ውስጥ ከአንድ የሰሜን ኮሪያ ባለስልጣን ጋር እንደሚገናኙ የተያዘው ቀጠሮ ለሌላ ቀን መዛወሩ ተገለጠ። ስብሰባው በሌላ ቀን ነው የሚካሄደው ሲል የውጭ ጉዳይ ሚኒስትር ዛሬ ማለዳ ላይ ያወጣው መግለጫ አትቷል። በየመን ወደብ ከተማ ሆዲዳ ውስጥ በመንግስቱ ወታደሮችና ሽምቅ ተዋጊዎች መካከል ባለ ፍጥጫ አጣብቂኝ ውስጥ ለሚገኙ የመናውያን እርዳታ ለማድረስ ይቻል ዘንድ ዓለም አቀፉ የረድኤት ድርጅት የመተላለፊያ ኮሪደር መጠየቁ ተገለጠ። አድማጮች ለምሽቱ የያዝነውን በዚሁ አበቃን። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።